ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሐምሌ 21 ቀን 2012 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሐምሌ 21 ቀን 238 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ አሜሪካ በኮሎኔሉ የተያዙት ነፍሰ ገዳዮች እንዲፈቱ እየወተወተ ስለሆነ ጥላሸት ያጠቆረውን ጋሻው ርዶ ሊተከምበት ወስኗል። በዚህ መሰረት በጸረ ኢትዮጵያ ሰልፍ ራሳቸውን አጋልጠው የተዋረዱትን እንደነ ኤፍሬም ይስሐቅ አይነት ቀጥረኞቹን በርቀና ፍቅር ሽፋን ዳግም አስተማርቷል። እውነት ይነገር ከተባለ ኤፍሬም ይስሐቅ እድሜ ልኩን ለአሜሪካና ለእርቅ ሰላም ሽፋን ገዢዎች ከውጥረታቸው እንዲላቀቁ በአሜሪካ ትዕዛዝ የሰራና የሚሰራ ነው። ለእስራኤሉ ሞሳድ የስለላ ተቋምም የሰራ ሰው ነው። እውነቱን ተናግሮ በመሸበት ማደር በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሐተታ ነው። ከዜናው በማስከተል ይቀርባል። ከዚያም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዲሞክራሲያ የካቲት ወር 2012 ዓመተ ምህረትን አገራችን የምትገኝበት የቀውስ ሁኔታና መፍትሄው በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ሰኞ ሐምሌ 20 ቀን በአዲስ አበባ በሚገኘው የፌደራል ፍርድ ቤት አራዳ ቅርንጫፍ የኦነጉ በቀለ ገርባ የኢዜማ ሂሩት እንዲሁም የኦሮሞ ሚዲያ ኔትወርክ ኦኤምኤን ሰራተኛ በተለያዩ ጊዜያት ፍርድ ቤት መቅረባቸው ታውቋል። በቀለ ገርባን አስመልክቶ መርማሪው ፖሊስ በግለሰቡ ላይ የተለያዩ የሰውና የሰነድ ማስረጃዎች ማግኘቱን ለፍርድ ቤቱ አሳውቋል። ፖሊስ በተፈጠረው ሁከት በሶስት ተቋማት ብቻ ከ166 ሚሊዮን ብር በላይ ግምት ያለው ንብረት መውደሙን፣ በውራዩ የአራት ሰዎች ህይወት ማለፉና አራት ሰዎች ላይ ጉዳት መድረሱን፣ እንዲሁም 7 ሚሊዮን የሚገመት ንብረት መውደሙን፣ ከቡድኑ እጅ ውስጥ ከተገኙ 7 ሽጉጦች 3ቱ የበቀለ ገርባ መሆናቸውን፣ ከዚህ በተጨማሪ በአምስት ክፍለ ከተሞችና በተለያዩ ተቋማት ከ200 ሚሊዮን ብር በላይ መውደሙን ገልጾ ተጠርጣሪው በተለያዩ የመገናኛ ብዙሃን ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጩ ሐሳቦችን የተናገረበትን የተንቀሳቃሽ ምስሎች እንዳሉት ገልጿል። ከ50 የበለጡ ምስክሮችን በማዳመጥ የቃል ማስረጃዎችን የሰበሰበ መሆኑንም ተናግሯል። በመጨረሻም ቀሪ የምርመራ ስራዎች አሉኝ በማለት የ14 ቀን ተጨማሪ የምርመራ ጊዜ ጠይቋል። የበቀለ ገርባ ጠበቆች ፖሊስ ያቀረበው የጅምላ ክስ መሆኑን አስረድተው ክሱን በበቀለ ገርባ ላይ ብቻ እንዲያተኩር ፍርድ ቤቱን የጠየቀው ከመሆናቸው በላይ ያቶ በቀለ የዋስ መብት ተጠብቆ እንዲለቀቅ ጠይቋል። አቶ በቀለ ገርባ መስር ቤት ውስጥ 3 ሰው ብቻ እንዲጠየቀው መደረጉንና ከመምተኛ ልጅ ጋር እንዳይገናኝ በመከልከሉ የረሃብ አድማ ያደረገ መሆኑን ለፍርድ ቤት አሳውቋል። ክርክሩን የተከታተለው ፍርድ ቤት ከልጅ ጋር እንዲገናኝ መመሪያ የሰጠ ከመሆኑም በላይ ያቶ በቀለ ልጆች ላፕቶፕና ኮምፒውተር መኪናቸው ከወንጀል ጋር ንክኪነት ከሌላቸው እንዲመለስላቸው አዟል። ከዚህ በተጨማሪም ያቃቢ ህጉ ያቀረበውን የ14 ቀን የምርመራ ጊዜ ውድቅ አድርጎ የ8 ቀን ተጨማሪ ጊዜ ብቻ በመስጠት ለሐምሌ 28 ቀን ተለዋጭ ቀጠሮ ይዟል። የኢዜማዋ ሂሩት ክፍሌና የኦሮሞ ሚዲያ ኔትወርክ ሰራተኞች ሸምሰዲን ጣሃ ሐምሌ 20 ቀን ፍርድ ቤት ቀርበው ፖሊስ ማስረጃውን ለማጠናቀቅ የ14 ቀናት ጊዜ ቢጠይቅም ፍርድ ቤቱ የ8 ቀናት የምርመራ ጊዜ ብቻ ፈቅዷል። የኦነግ መሪ ዳዊት ብሳ ከስልጣኑ ተነስተው በመክትሉ ተተክቷል በሚል የተሰራጨውን ዜና ተከትሎ በኦነግ አመራር አባላት መካከል የተምታታ መግለጫ እየተሰጠ ይገኛል። ዳውድም በመተካት የኦነግን የሊቀመንበርነት ቦታ ወስዷል የተባለው ግለሰብ ለቢቢሲ አማርኛው ክፍል በሰጠው ማብራሪያ የተካሄደው ስብሰባ በዳዊት ብሳ ዕውቅና መሆኑንና የውይይት የመነጋገር አጀንዳ ህዝቡ ምን አይነት ሁኔታ ላይ ይገኛል? ድርጅታችንስ ምን ደረጃ ላይ ነው? ወደ አገር ከገባን በኋላስ ምን አገኘን? ምን አጣን? የሚሉት ጉዳዮች በመሆናቸውና በእነዚህም ላይ ውይይት መካሄዱን የገለጸ ሲሆን ያመራር ለውጥ ጉዳይ ያልተነሳ መሆኑን ገልጿል። በርካታ የድርጅቱ አባላት መታሰራቸውን ማንስተው እንደተዋዩ ተናግሯል። በሌላ በኩል የኦነግ አመራር አባል የሆነው ዶክተር ገዳ ኦልጀራ ሰኞ ሐምሌ 20 በድርጅቱ ጽፈት ቤት የተካሄደው ስብሰባ የድርጅቱ ዕቅና የሌለው በግንባሩም ሆነ በኦነግ ሊቀመንበር በዳውድ ኢብሳ እንደማይታወቅ ገልጿል። ስብሰባው እንደማይታወቅ በስልክ ከዳውድ ኢብሳ ከተረዳ በኋላ ያለ ሊቀመንበሩ ፈቃድ ስብሰባ ማካሄድ አይቻልም በማለት ለስብሰባ የሄዱትን ሰዎች በር ላይ በመቆም ቢከለክልም ግለሰቡ የታጠቁ ያገዛዙ የጸጥታ ኃይሎችን ይዘው በመምጣት በኃይል ገብተው ስብሰባውን ለማካሄድ በቅቷል ብሏል። እስከዛሬ ድረስ ግለሰቦቹ በጋራ ከሚሰጡት መግለጫና ማስተባበያ ውጪ ከግንባሩ የተሰጠ ይፋ መግለጫ የለም። የወያኔው ቡድን በአማራ አካባቢ የሐሰት መረጃ እየለቀቀ ለዘመናት አብሮ የኖረውን የቅማንትና የአማራ ህዝብ ወደ ግጭት እንዲያመራ እየሰራ ነው በማለት የአማራው አካባቢ ርዕሰ መስተዳድር ተብዬው ለአማራው ክልል ምክር ቤት 15ኛ መደበኛ ጉባኤ ባደረገው ንግግር ገልጿል። በህገወጥ መንገድ ተደራጅተው የክልሉን ሰላም ሲያናጉ የነበሩ ከ1300 በላይ የሆኑ ሰዎች ደግሞ ተይዘውም ሆነ እጃቸውን ሰጥተው የገቡ መሆናቸው ተገልጿል። የትግራይ ክልል የኮሙኒኬሽን ኃላፊ ርዕሰ መስተዳድር ተብዬው የተነገረው ሐሰት ነው በማለት አጣጥሏል። ለወጣቶች የሥራ ዕድል ፈጠራ በማለት በ2009 ዓመተ ምህረት ከብሔራዊ ባንክ በኢትዮጵያ ንግድ ባንክ በኩል ለየክልሎች የተሰጠው 10 ቢሊዮን ብር ብዙዎቹ እስካሁን ገንዘቡን ማስመለስ ያቃታቸው መሆኑ የብሔራዊ ባንክ ኃላፊ ተናግሯል። አንዳንዶቹ አካባቢዎች የተወሰነ ገንዘብ ያስመለሱ ቢሆንም ብዙዎቹ ብድሩን ለማስመለስ ያቃታቸው መሆኑን በብሔራዊ ባንክ ገዢ በኩል የቀረበ ዘገባ ገልጿል። በዚህ ዓመት በኢትዮጵያ የሸማቾች የምርት ዋጋ ግሽበት 30% ሊሆን እንደሚችል የተባበሩት መንግስታት ድርጅት ዘገባ ገልጿል። በተባበሩት መንግስታት ድርጅት ባለሙያዎች ግምገማ መሰረት በአገሪቱ ላይ ያለው ሁኔታ እየተባባሰ ከሄደ የምግብ ዋጋ በ40% ሊቀንስ እንደሚችል ተንብየዋል። በተባበሩት መንግስታት ዘገባ መሰረት በያዝነው የፈረንጆቹ ዓመት በአገሪቱ ያለው የኮሮና ቫይረስና የፖለቲካ አለመረጋጋት የሚቀጥል ከሆነ ከውጭ ንግድ ገቢ የሚገኘው ገንዘብ ከ20-30% ሊቀንስ እንደሚችል፣ በተለያዩ አገሮች የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ አገር ውስጥ የሚልኩት ገንዘብ ከ30-50% እንደሚቀንስ፣ የኢትዮጵያ ብር ከሌሎች አገሮች ገንዘቦች በተለይ ከዶላር ጋር የሚለዋወጥበትን መጠን ከ7-16.5% ሊቀንስ እንደሚችል የጥናት ዘገባው ገልጿል። በሌላ በኩል በተወሰነ ደረጃ ሊቀንስ ይችላል የተባለው የነዳጅ ዋጋ ለሀገሪቱ ትርፍ ገንዘብ ሊያስገኝ ይችላል ተብሏል። አድማጮቻችን ለለቱ ያዘጋጀናችሁ ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የማክሰኞ ሐምሌ 21 ቀን 2012 ዓ.ም ተመረጠ የፍኖተ ዴሞክራሲ ሐተታ እውነቱን ተናግሮ በመሸበት ማደር እውነት ይመስላል ልብን ያቆስላል ተብሏል። ጨቋኝ ገዢዎችና ስራቶች የውሸት ቋት ናቸው። እንደ ጦር ሐቅን ይፈራሉ። ህዝብ ሐቀኛውን ዜና እንዳያገኝ ሐቁን እንዳያውቅ ጭምብላቸውን አውልቆ አስቀያሚ ገጽታቸውን እንዳይባቸው የማያደርጉት የለም። የንግግርና የመጻፍ ነጻነትን ያፈናሉ። ነጻ ጋዜጠኞችን ይይዛሉ። በመገናኛ ብዙሃን ሐሰትን እውነት ብለው ያሰራጫሉ። የኢንተርኔት ግንኙነት ያቋርጣሉ። የዓለማችን ገጽታ ዛሬም ይህ ነው። ከዩክሬን እስከ የትራምፕ አሜሪካ፣ ከሩዋንዳ እስከ ኢትዮጵያና ኤርትራ እውነት መናገር ለእውነት መቆም ህገወጥ ተብሎ የሚያስቀጣል። ለሐቅ እሞታለሁ አልሳሳም ለነፍሴ ባዎች ቁጥር ያንሳል። ሐሰት እውነትን ያቸነፈችም ትመስላለች። ለጣዖቷ ሰጋጆችም ይበረክታሉ። ይህ ሁሉ ግን ጊዜ ጠብቆ የሚተን ነው። መቼም ቢሆን መች ሐሰት እውነትን አያቸንፍም። ውሸት የሳጥናኤል ነው። ውሸት ወያኔ ነው። ውሸት ዘረኛ ነው። እውነት ስንናገር የሚቀየሙን ብዙ ናቸው። የሚደግፉትን ስለማንደግፍ፣ የሚያዳንቁትን ስለማናደንቅ። አማራውን በባለመንጫዎችና ቄሮዎች ያስጨረሰውን ኮሎኔል በማውገስ ፈንታ ጭልጥ ብለው ሲያመሰግኑት ሲያደንቁትም ሰምተናል። ጉራቸውን ካመን ለኮሎኔሉ ፍኖተ ካርታ ያሉትን እቅድና መንገድ ቀይሰን የሰጠነው እኛንን ብለው ደንግጠዋል። የኮሎኔሉ ሰረገላ በአማራውና በህዝብ አስከሬን ላይ ተቅጥቆ ከመሄድ በቀር ለህዝብ ሲበጅ አላየንምና ይህን ወንጀል የወጠንለት እኛንን ማለታቸው ነው። በራሳቸው ቃል ጸረ ህዝብነታቸውን አምነዋል። ለዚህም ይመስላል ካፈርቁ አይመልሰኝ አይነት አቋም ይዘው አሁንም ከኮሎኔሉ ጎን ቆመው ህዝብን የሚያጠቁት የሚያስጠቁት። ኮሎኔሉን በመደገፍ በተፈጀው ህዝባችን ላይ ሲያላግጡም ለማየት በቅተናል። ለመጀመሪያውም ሆነ በቀርቦ ህዝብ ላይ ለደረሰው ጥቃትና ፍጅት አንዱ ተጠያቂ ራሱ ኢትዮጵያዊው መሆኑን ከቶም መሸፋፈን አያስፈልግም። በአመጹና ደሙ ወያኔን አሽመድምዶ ሊጥል ሲደርስና አባሮ መቀሌ ሲወሽቀው አሜሪካና ጋሮቹ ስርዓቱን ለማዳን አሲረው ቅጥረኛውን ኮሎኔል ለውጥ አምጪ ብለው ሲያመጡ በጭብጨባ የተቀበለው ወገን ለጥፋቱ ኃላፊ ነው። አልተነገረም አይባልም። ኮሎኔሉ የባዕድ መሳሪያ መሆኑ ገና 4 ኪሎ ሳይገባ ይሃፓ አጋልጧል። ያተረፈው ውግዘትን ነው ጸያፍ ትችትና ስድቦችን። ዛሬም የወያኔ ቅጥረኞች ብቻ ሳይሆኑ መሪዎቹም ጭምር ጸረ ይሃፓ ዘመቻቸውን አሸናክለው በማቅረብ ላይ ናቸው። በዚያ ትውልድና በዋለልኝ ላይ የገለማ ዘመቻቸውን አሁንም አብይ ጉዳይ አድርገው ሊመረዙን እየጣሩም ናቸው። ውሻ በበላበት ይጮሃል ስንላቸው ውሎ አደረ። ግን ሞኛ ያዘው ፈሊጥ ወይም ቡድናቸው በቅጥረኝነት የሚጋገር ነውና ሊቆጠቡ አልቻሉም። ውሸት አንዴ ተነግሮ የሚተው ሳይሆን ናዚዎች እንዳስተማሩት መደጋገሙ የሚታመን ሊያደርገው ይችላል። 44 ዓመታት ያለፈው የውሸት ድሪቶና ቡትቶ ዛሬም በኢሃፓ ላይ የሚደጋገመው አለምክንያት አይደለም። ሻቢያ ወያኔ ኦነግና ሁሉም ጽንፈኞች ግባቸውን ማጠየቂያ ያደረጉት በሐሰት መሰረት ላይ መሆኑ ይታወቃል። ሻቢያ ከአክሱም መንግስት ጋር ስትዋጋ የነበረችን ነጻ ኤርትራ ፈልፍሎ በመደጋገም ወጣቶችን በሐሰት ታሪክ ቃኝቷል። ታሪክ የሚያውቁ አዛውንትን ደግሞ ሁሉም ቀጣፊዎች ገርለዋል ፈሽተዋል። ኦነግ ከሞቱ 100 ዓመት በላይ በሆናቸው በአጼ ምኒልክ ላይ ሐሰትን እያጠነጠነ ራሱና አጋሮቹ ግን በ21ኛው ክፍለ ዘመን አይን ጎልጓይ አስካሪን ሰቃይ ጎታችና ቆራራጭ አሰቃቂ አረመኔዎች ሆነው በዘመናዊ ቪዲዮም እየተቀረጹ ናቸው። ወንጀላቸውንም ራሳቸውም ሲቀርጹ ታይተዋል። ጽንፈኛ ምሁሮች ሊሰለጥኑ ቀርቶ ከድሮም ጊዜ በባሰ አሳፋሪ ነፍሰ ገዳዮች ሆነው ተገኝተው ህዝብን አሳፍረዋል። የሙሶሎኒን ወራሪ ጦር ተጋፍጠው የተሰዉ ጀግኖች ምሁሮችን ስናስታውስ፣ ያጼውን ስርዓት ታግለው አብዮት ያመጡትን ጀግኖች ስንዘክር፣ ደርግንም ወጥረውና ከባድ መስዋዕትነትን ከፍለው ለአገር ለወገን የተሰዉትን ወጣቶች በሽብር ያለቀውና የፋሽስቶች ሰለባ የሆነውን አኩሪ ምሁሮች ስናስብ፣ የዛሬዎቹ ጽንፈኛ ምሁሮች እነ አራርሳ ጋቢሳ ጉዲና ገርባዎችና ሌሎቹንም ማየቱ አንገት አስቀብሮን በከባዱ አፍረናል። በዚህ የባንዳና የክህደት ሂደት በዋና መልኩ የራስ ወዳድነትና ፈሪነት ክስተት ስማቸው የሚነሳ ሁሉ ህዝብን ይቅርታ መጠየቅና ከውርደትና ወንጀል መራቅ ሲገባቸው እንዲያውም ይባስ ብለው መድረኩን አጨናንቀው ህዝብን ደጋግመው ሲከዱ መታዘቡ ባያሌው እያመመናል። ማፈሪያ አድርባዮች የምሁር መለያ የሆኑበት ጊዜ በመምጣቱ ዶክተር ተብለው የፈረንጅ ታፔላን ያነገቡት አብዛኛዎቹ የክህደትና የመሐይምነት አይነታ ምሳሌ ሆነው ተገሽረውብናል ማለት እንችላለን። ነገሩ ዝባድን ከውሻ እምነትን ከባለጌ ቆራጥነትን ከቡካታ መንጋ አትሻ ተብሎ ነበርኮ ያኔ። በዚያ ጊዜ ጠላት ኢትዮጵያን ሲወር እነ ዑመር ሰበተር አቡነ ጴጥሮስ የደብረ ብርሃን ቀሳውስት መስዋዕትነትን በድፍረት ተቀብለዋል። ዛሬማ ቀሳውስትና የሃይማኖት መሪዎች ራሳቸው ከምእመናን ጋር በመደብ ተለይተዋል ቢባል ማጋነን አይሆንም። የዚያ ጀግና ትውልድ አባሎች ለህዝብና ለሀገር ሊሰው ዝግጁ የሆኑ ሀቀኛ አብዮተኞች ታጋዮች ሲሆኑ፣ የዛሬዎቹ የስርዓቱ ተጠቃሚዎች ዲታዎች አሰፍሳፊ ንዑሶችም ሆነውም እናያለን። እውነቱ ይነገር ካልን ሀቁን አውጥተን ማስጣቱ ማጋለጡ የግድ ነው። ኮሎኔሉን ለምን ጽንፈኛና ለፍጅት ተጠያቂ ተባለ? ለምንስ ክቡር ጠቅላይ ሚኒስቴር አትሉትም? መሐይም ሆነው የተገኙትን አዋቂነን ባዮችስ ለምን መሐይም አላችኋቸው? ወዘተ በሚል የሚጮሁት ከእኛ ጠባቸው መንስኤው ዘረኛውን አገር ወዳድና ለውጥ አምጪ ሊሉ በመፈለጋቸው ነው። ህዝብን ያረደ ያሳረደን ኮሎኔል ናስራት ማወደስ እንዴት ሊተሰባቸው ይችላል? ኮሎኔሉ የሚሰራውን ወንጀል እየፈጸመ ያለው ለፍጹምና ዘረኛ ስልጣን ትንግርተኛነቱንም የማይመር አረመኔ በመሆኑ ነው። እንዳየነውና እንዳልነው ሁሉም የፍጹም ስልጣን አፍቃሪዎች ሂደት በጓደኞቻቸውና ቅርቦቻቸው ላይ ውሎ አድሮ መነሳትና ማጥፋት ነው። መንግስቱ መለዘናዊ ኮሎኔሉ ምሳሌ ናቸው። ደርግ ለወዳጁ እሳት ይዟል በጁን ማስተዋት ይገባል። ወያኔም ሆነ ሌሎች ዘረኞች ህዝብን አፋጀን አጋጨን ብለው የወሰዱት የግድያና የፍጅት እርምጃ ያጠነጠኑት ከኢሲሴራ ሁሉ ዞሮ ራሳቸውን ያጠፋቸዋል። የኦነግ መሰነጣጠቅ፣ የቀሮች ከንቱነት መጋለጥ፣ የትግራይ ወጣቶች ጸረ ወያኔ ጉምጉምታ መጠናከር ወዘተ ነገ ለሁሉም ውድቀትን እንጂ ብሩቀንን እንደማያመጣ ተቋሚ ነው። ሁኔታውን ስንቃኝ የመጡ ለውጦችን ቦታ ሚዛን ሰጥቶ መመርመር እንገደዳለን። የዘንድሮ ባንዳ ምሁራን ቅንጣትም አገር ወዳድነት የላቸውም። ተገዥነታቸው ለቀፈታቸው፣ ለሆዳቸው፣ ለግል ጥቅማቸው ነው። ኢትዮጵያንና ህዝቧን ክደዋል። ለፍርሃትና ለሆድ ተጎንብሰዋል። ተዋርደው የዘረኞች ጫማ ሳሚ የሆኑትም ለዚህ ነው። ኮሎኔሉም እጽድቅ ብዬ ባዝላት ተንጠልጥላ ቀረች ብለው ከእንግዲህ በቃ የሽግግር ሂደት አሁኑኑ ማለትም ይጠበቅባቸዋል። ህዝብ ያልመረጠው መሪ አምባገነን መሆኑ አይቀሪ ነውና ብዥታን ትቶ ከስልጣን ውረድ ሊባል ይገባዋል። ገደሉን፣ ፈጁን፣ አፈናቀሉን፣ ደበደቡን፣ አሰሩን ብሎ ዋይ ዋይታ ዘረኛ ልባቸውን ሊያራራ የሚችል እንዳይደለ ታይቷል። መድኃኒቱ ጎድቦ ቆርጦ ተነስቶ መታገል ብቻ ነው። የህዝብ ትግል ጦራቸውንም ያርበደብደዋል። የደርግን ቅልብ ያስታውሷል። የተደረሰ ርችት ሲሰማ በትንትኑ የሚወጣው የኮሎኔሉም ጦር ህዝብ አመሮ ጋሻውን ከሰቀለበት አውርዶ ቢነሳበት የሚተን ለመሆኑ ቀድመው እርስ በርሳቸው ካልተጠፋፉ ምንም ጥርጥር የለውም። ለወዲላ መልካም ዱላ እንዲሉ ነው። የአገራችን ሁኔታ በቂል ክምር ዝንጀሮ ይማታበታል አይነት ቢመስልም አያስገርምም። አሜሪካ በኮሎኔሉ የተያዙት ነፍሰ ገዳዮች እንዲፈቱ እየወተወተ ስለሆነ ጥላሸት ያጠቆረውን ጋሻ አውርዶ ሊጠቀምበት ወስኗል። በዚህም መሰረት በጸረ ኢትዮጵያ ሰልፍ ራሳቸውን አጋልጠው የተዋረዱትን እንደነ ኤፍሬም ይስሐቅ አይነት ቀጥረኞቹን በእርቅና ፍቅር ሽፋን ዳግም አሰማርቷል። እውነት ይነገር ከተባለ ኤፍሬም ይስሐቅ እድሜ ልኩን ለአሜሪካና ለእርቅ ሰላም ሽፋን ገዢዎች ከውጥረታቸው እንዲላቀቁ በአሜሪካ ትዕዛዝ የሰራና የሚሰራ ነው። ለእስራኤሉ ሞሳድ የስለላ ተቋምም የሰራ ሰው ነው። በ1997 ዓመተ ምህረት የሽማግሌዎች ኮሚቴ በሚል የካህዲዎች ስብስብ ተቋም ተመስርቶ እንዴት ለወያኔ እንደረዱና ቅንጅትንም ከፋፍለው እንዳፈረሱ አረሳንም። ዛሬም የተያዙት ጽንፈኞች በእርቅ ስም ይፈቱ በማለት ለጨነቀው ኮሎኔል መውጫ ሊሰጡና አሜሪካ ከተፈቱ አውሬ ነፍሰ ገዳዮችን ለማስለቀቅ እንቅስቃሴ ጀምረዋል። በግፍ የታረዱትና በግፍ የተገደሉት ወገኖቻችን ደም ለነሱ ምንም ክብደትና ዋጋ የለውም። ቁጭትም ንዴትም የላቸውም። እንደ ይሁዳ 30 ብራቸውን ከተቀበሉ ለድሃው ወገናችን፣ ለምታለቅሰው እናት፣ ለተገደለችው እርጉዝ እናቱ ፊት ለተቆራረጠው ወጣት ደንታም የላቸው። ሰልፋቸው ከሻቢያ ገንጥሎች፣ ከነፍሰ ገዳዮች፣ ከጨፍጫፊ ዘረኞች ጋር ነው። ብዙ ሺህ ኢትዮጵያዊ ታፍሶ ታስሯል። ኮሎኔሉ የተገደለው አብዛኛው ኦሮሞ ነው በሚል የአማራ ፍጅት ወንጀላቸውን ዳግም ሊጠብቅ ቢጠርም ሐቁ ግን የተገደለው አማራ፣ ክርስቲያን፣ ጉራጌና ኦሮሞ ነው። የዘር ማጥቃትና ፍጅት እርምጃ ነው። ይህን የፈጸሙት ደግሞ በኮሎኔሉ ተባባሪነት ባለመንጫዎቹ ያደራጇቸው፣ ያሰለጠኗቸው፣ ያሰማሯቸው ቄሮ ተብዬ ቅል ራሶች ናቸው። ኮሎኔሉ ወንጀለኞችን በሰበብ አስባቡ ከፈታ አገሩ ሁሉ የሚያወግዘው ይሆናል። ወጣም ወረደም ግን ታጫብሽ ወርዷልና በያዘው ከቀጠለ ወያኔ ሊካደው አሜሪካ እሱንም ክዶት በአደባባይ በርቃኑ ያሳጣዋል። ከሃዲና ባንዳዎች፣ ቀጥረኞችና ሸንካሎች በህዝብ ጎራ እንዲገኙ እስከተፈቀደ ድረስ ዋና ጠላትን ታግሎ ማሸነፍ ይከብዳል። አሾክሻኪውን፣ ባንዳውን፣ ቅጥረኛውን በቅድሚያ ከህዝብ ጎራ መንጥረን እናውጣ አጋልጠን እንዋጋቸው አገርን ለማዳን በጋራ እንነሳ እንታገል ከትግል ውጭም ምንም መፍትሄ የለምና አመረን መታገል ግዴታችን ነው ኢትዮጵያዊነት በዘረኞች ላይ ድልን ይቀዳጃል የኮሎኔሉ ዘረኛ አገዛዝ ይውደም
ዲሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳ ቅጽ 45 ቁጥር 3 የካቲት 2012 ዓመተ ምህረት አገራችን የምትገኝበት የቀውስ ሁኔታና መፍትሄው በረጅሙ የአገራችን ታሪክ ውስጥ በየካቲት ወር የተፈጸሙ መልካምም መጥፎም ክስተቶች አሉ። የቅርቦቹን ትተን የሩቁን ብንወስድ እንኳን በየካቲት 23 ቀን 1888 ዓመተ ምህረት ኢትዮጵያውያን በጣሊያን ጦር ላይ የተቀዳጁት አንጸባራቂ ድል በአገራችን ብቻ ሳይሆን بعلم حزب زند يتقر حزبن أصدرنا كي جغن النت ياسم سكرة كستسيوان بإيكا دي تاسراولة تكن شيزت إمتو هاسم من تامة مرد يفاشستو يغرازياني طور بأدي سببانا بأكبابيو نواري بغنو إتيوبيا ميان لي لسوس تكتا تايقانات يكا هيدو آرمان ياوي يزرمات فات شف شف عدقمو إتيوبيا ويانم هونو يعلم حزبوش من جزيم بانكرو يمياستاوسوت أسازاين كستسنو بزيوار إتيوبيا ويان يكاتيت أسراولتن بازن ياستاوسوبت يعدوان دل دقمو بدستا يذكرو بات بمهنو بزيهو يا ديمقراسيا التم سلولتتم أنستن لمتنتن أنكاتتم يزاري أربعة الدستامت باقراتشن يتكستو ليلاو كستد يكاتي تسلسا سدست زباوي انكسك كاسي سيهون باقراتشن تاريك غلال مينا ياللونو زاري آگاراچن لگباچ بات آسازان ناس کی هوریتا بات مساساين نتمونا بلی يونت ماسايان نامان نس آزاريا اندیوم تمهرت مقسمي عليهون سلم بيچل ين يتاريك كستت اندامك بيا باچرو آنستن ودوان ناون نا ودوقتو ياگاراچن پولتيكا هونيتا النالفالن يهي كاتيت سلساس دستو هزباوي انكسكاسي داره جم زمانات به حزب لای برکت تا بدلوچ سیادر سیان براون یازی هون سرات یه گرستسه یه حزباوی تگل ودید نو. یه تماریوچ نا یه لوت فلاگیوچ یه مریت لاراشو تیگه یه تاکسی نجوچ عدما یه نگلی بورنا یه وطا دروچ عمز یه بانک یه ممهران نا یه لیلوچ سرات نیوچ یه سراما کم عدما یه سلمن نا حیمانو تکتایوچ یه کلن تیگه يه كاتيت سلساس الدستو انكسكاسي اكال ينبرو سيهون انكسكاسيو بهيدت صفات الناطل قطال جيتو يبهير النا يسيتو چكور النت يهيمانوس نسع النت الناكور النت يسبعوي النا ديموكراسياوي مبتوش انديوم يزبعوي منقستي جاكيوشن انقبو تنستوال يه يملاو يتوبيان هزب ديقافي اغن ينكسكاسي ياسيهون سرات انكوتاكتو لمتال بيشلم ازبن لسلطان يميابك عنا يمياستباب بريت انا كردر جيت بالمنورو سلطان ببالبيتو بهزب اج سايقبا بفاشستاوي والتدراي بودم لتالف چلوال ايه كاتيتو هزباوي انكسكاسين يتلي بحري يميستاو اتيوبياويان بسوتا بقوانقوا بهايمانوت ببهرسب بدمي سايل لأيو باندلنتنا بهبرت لزمنات چاقوان ينبرون سرات لما سوگد متاقلات چونو يمسلمو هبرت سب لهايمانوت اكلنت دمسون سياس سما يكريستيان مئمنان كغننا چومون دقافات چون قل سوال لسراتن يوچنا لتاكسين جوش تقل تماري وچ اگر هنو تاقلوال لسيتوچ اكلنت واندوچ لبهرنا بهر سبب كلنت يهولون بهر سبب عبالات بغن بارك الدمتنت باندنت دمساتشون السمدوال يخ بيكيبياوينتنا بابرونت اج لج بميايز يتكاهدو تقل كيبياوين بقوانقواننا بهايمانوت ببهرنا بمنوري عكبابي بالليايوم بشيك الرش تقام دولة شامتات عبرو ينورو مهوناتشون يارغا قطال ايه كاتيتوا عبيوت واناننا مسارتاوي يوانو يهزب تياكي ديموكراسياوي ريبابليكي كواقوام يهننم اون لمادك كلهم بارتيوش بودنوش يمويا مهابرات هزباوي اكالوش وزتا يمنقاتت جزياوي هزباوي منغستي كواقوام يميلهونو سال هايلون تاقوتاتراوي نبارو كفلوش يهزبون ترري ودقو نادرقو يراساتشون جزياوي وستادراوي منغستا كواقوموال يزاري ارباس الدستامت بيتيوبيا مدر اون يهونو يكاتي سلساس الدستو هزباوي انكسكاسي يهنستات شوان نوانات اياكيوش مولو بمولو اون سايهونو بيام ارافو سلطان بيازو برنوش تدفتتاو ايهو ازيه درسنال لحسابات تامتات بامباقا ننننس بسلطان تسييمو ينبارون يوياني ونبودن لما سوگد وستوستون سي كايدو ينبارو هزباوي تقلوش بمجرشاوكشو سوست تامتات تتاناكراونا قولتو بموتات يويانين بودن مانبركة كاتشو يتاوكال وياني بهزب تقلتان بارككو تفاتنيان دنبار ملونا تقلزتو عالكايد كتبالوي تقنالوت انكسكاسي يهزبون تقلت الفو اجان الفوال بعد لفو تامتات هزباوي تقلوش يتاكايدوت بركات تاوغنوش مسواتنا تكفلوت ለስርነቀል ለውጥና ህዝባዊ ዴሞክራሲያዊ ስርዓት ለመገንባት ሆኖ ሳለ አዲስ ጠቅላይ ሚኒስትር ተብየውን በመሾም የተደረገው የጠገና ለውጥ እንቅስቃሴ ስልጣንን ከወያኔ ወደ ኦህዴድ ኦዴፓ ከማሸጋሸግ በስተቀር ለህዝቡ ምንም የፈየደው የለም። እንዲያውም አገራችንን አሁን ለምትገኝበት ምስቀልቀል ሁኔታ ዳርጓታል። በአሁኑ ወቅት አገራችን እጅግ አሳሳቢ ሁኔታ ውስጥ ትገኛለች። የመኖር ነጻነት መገፈፍ፣ የጽንፈኛ ብሔረሰቦች መግነን፣ የቡድን የብሔርና የጎሳ መብት ከሌላው ገኖ መታየት፣ የሃይማኖት ክፍፍልን የሚገፋፉ ሴራዎች መጠናከርና መስፋፋት፣ የክፍፍልና የጥላቻ ፖለቲካ መሰራጨት፣ የሥርዓት አልበኝነት መግነን፣ የአስተዳደርና የፍርድ አካላት መዳከም፣ የጸጥታና ወታደራዊ ተቋሞች ለጽንፈኛ ብሔረተኞች ሰርጎ ገብነት መጋለጥ በጉልህ ከሚታዩት ችግሮች ውስጥ ዋና ዋናዎቹ ናቸው። ወንጀል ተከላካዮች ወንጀል ሰሪዎች ሆነዋል። በገዢው ክፍል ውስጥ ያለው ክፍፍል፣ የወያኔ ቡድን አፍራሽ እንቅስቃሴ፣ የኦህዴድ የበላይነት መጠናከር፣ ባንዳንድ አካባቢዎች የሚታየው ጦርነትና አገሪቱን ተብትበው የያዙ ሌሎች ጎላ ጎላ ያሉ ችግሮች ወደ እርስ በርስ ግጭት የሚወስደውን ጎዳና እያመቻቹ መሆኑ በጉልህ እየታየ ሲሆን፣ ወቅታዊና ሁለገብ መፍትሄ ካላገኙ ኢትዮጵያ እንደ አገር የምትቆይበትን ህልውና እየተፈታተኑ ለመሆናቸው አጠራጣሪ አይደለም። ዛሬ በአገራችን ውስጥ የመኖር ነጻነት ተገፏል። በአንዳንድ አካባቢ በሰላም ለመኖር ወይም ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ አዳጋች መሆኑ እየታየ ነው። በቅርቡ በደምቢዶሎ በጽንፈኛ የብሔረሰብ ቡድኖች የታገቱት በእድሜ ለጋና አብዛኛዎቹ ሴቶች የሆኑት የአማራ ዩኒቨርሲቲ ተማሪዎች ደብዛቸው ጠፍቶ ለወላጆቻቸው ሰቀቀን ሆነዋል። ያገዛዙ ባለስልጣኖች እንኳን እንዲህ አይነቱን አረመኔያዊ ተግባር አስቀድመው ሊከላከሉ ይቀርና የተማሪዎችን አፈና አንድ ጊዜ አላወቅንም፣ ሌላ ጊዜ ተፈተዋል፣ አንዴ ደግሞ እያጣራን ነው የሚሉ የተምታቱ መግለጫዎች በመስጠት በወላጆች ቁስል ላይ እንጨት ሲሰዱ ቆይቷል። በአማራው አካባቢ ከአስር ዓመታት በታች የሆኑ ደሃ ሕፃናት ከብት ሲጠብቁ ታፍነው ተወስደው የገንዘብ ካሳ ተጠይቆባቸዋል። ቤተሰቦች መክፈል ሲያቅታቸው አረመኔያዊ በሆነ መንገድ ታርደዋል። ዜጎች በሚናገሩበት ቋንቋና በማንነታቸው እየተለዩ በታጠቁ ኃይሎችና በቡድን በተደራጁ መንጋዎች ጥቃት ደርሶባቸዋል። አካላቸው ተጎድቷል። ከቀያቸው ተፈናቅለዋል። በዩኒቨርሲቲዎች ተማሪዎች ከአንዱ ወይም ከሌላ ብሔር በመሆናቸው ብቻ በርካቶች ተገድለዋል፣ ተደብድበዋል። ዛሬ ከአካባቢዎች ውጭ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች የሚደርስባቸውን የሕይወትም ሆነ የአካል ጥቃት በመስጋት በሰከነ አእምሮ ትምህርታቸውን መከታተል ተስኗቸዋል። የሃይማኖት ተቋሞች፣ ቤተ ክርስቲያናት፣ መስጊዶች ተቃጥለዋል። የምዕመናን ንብረቶች ወድመዋል። ዜጎች በእምነታቸው ብቻ ተገድለዋል። የአካል ጉዳት ደርሶባቸዋል። ከኖሩበት ቦታ ተሰደዋል። በአንድ ወቅት አገራችን ባለም ላይ በአገር ውስጥ በተሰደዱ ስደተኞች ብዛት ቀዳሚውን ስፍራ ይዛ እንደነበር እናስታውሳለን። የነዚህ ሁሉ ቀውሶች ጠንሳሾችም ሆነ አራማጆች በሚገባ የታወቁ ናቸው። አንደኛው ወያኔ፣ ሁለተኛው የጽንፈኛ ብሔረተኛ ቡድን፣ ሦስተኛው ደግሞ በስልጣን ላይ ያለው ክፍል ነው። የወያኔ ቡድን ለ27 ዓመታት ያህል የዘረፈውን የኢትዮጵያ አንጡራ ሀብት፣ የመለመለውን የሰው ኃይልና ያከማቸውን የጦር መሳሪያ በማንቀሳቀስ በተለያዩ የአገራችን ክፍሎች ውስጥ የሚያካሂደውን ማተራመስ ቀጥሎበታል። ባለፉት 2 ዓመታት በተለያዩ አካባቢዎች ብሔርና ቋንቋን መሰረት አድርገው የተካሄዱ ግድያዎች፣ መፈናቀሎችና የንብረት መውደሞች ከጀርባቸው የወያኔው ቡድን ያለበት መሆኑ የማይካድ ነው። በመጀመሪያዎቹ ወቅቶች በኦሮሞና በሶማሌ ብሔረሰቦች መካከል የተካሄደው ጥቃት፣ ግድያና መፈናቀል ላብነት የሚጠቀስ ነው። በየዩኒቨርሲቲዎች በተማሪዎች መካከል ለተካሄዱ ግድያዎችና ፈናዎች፣ ለእምነት ተቋሞች መቃጠል፣ ለምዕመናን ግድያዎች፣ ለሕገወጥ መሳሪያ ዝውውር ወዘተ ከስልጣን የተገፋው ወያኔ እጅ ያለበት መሆኑ አጠያያቂ አይደለም።
ሌሎቹ ከውጭ ተጋብዘው ገብተው እንዳሻቸው የሚጨፍሩ በህረተኛ ድርጅቶች ናቸው። በግለሰብ ሆነ በቡድን በቀጥታ ሆነ በተዘዋዋሪ አንዱን በህረሰብ በሌላው ላይ ያንዱን ሃይማኖት ተከታይ በሌላው ላይ በማነሳሳት በህዝብ ውስጥ ግጭቶች እንዲፈጠሩ ግድያዎች እንዲፈጸሙ ያካል ጉዳቶች እንዲደርሱ የህዝብ መፈናቀል እንዲከሰት አድርገዋል። በዋና ከተማዋ በአዲስ አበባ በለገጣፎና በቡራዩ በሐረር ባርሲና በባሌ በሸዋ አጣዬና ማጀቴ በጉጂ ዞን በጊዲዮ ተወላጆች ላይ የደረሰው ግድያና መፈናቀል በቤኒሻንጉል ጉሙዝ የተፈናቀሉ የኦሮሞ የአማራ ተወላጆች በዝዋይ ከተማ በወላይታ ተወላጆች ላይ የደረሰው በህር ተኮር ጥቃት በጋምቤላ የደረሰው የዜጎች መፈናቀል ሁሉም በብሔረተኛ ድርጅቶች ገፋፊነት የተደረጉ የሽብር እንቅስቃሴዎች ናቸው። የጽንፈኛ ብሔረተኛ ቁንጮ የሆነ ግለሰብም በማህበራዊ ሚዲያ ባካሄደው ቅስቀሳ ባጭር ጊዜ ውስጥ ተከታይ መንጋዎችን በማስተማራት ከ86 በላይ ዜጎችን ማስገደሉን እናስታውሳለን። በስልጣን ላይ ያለው የጠቅላይ ሚኒስትር ተብየ ቡድንም በአገሪቱ እየተካሄደ ለሚገኘው የጸጥታ መደፍረስና በጉልህ ተከስቶ ለሚታየው መስቀልቀል ሁኔታ በቀጥታም ሆነ በተዘዋዋሪ በኃላፊነት የሚጠየቅ ነው። በወለጋ ታጥቀው በሚንቀሳቀሱ የኦነግ ሸኔ አባላት ላይ እየተወሰደ ያለው እርምጃ በኦሮሞ የብሔረሰብ ድርጅቶች መካከል የሚታየው ሽኩቻና ወደ ደም መፋሰስ እየሄደ ያለው እንቅስቃሴ አገሪቱን ወደ ባሰ በጥብጥና ቀውስ ሊወስዳት እንደሚችል እየታየ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ የተለያዩ ውስብስብ ችግሮች በየቀኑ እየተቀፈቀፉ እንዳሸን እየበዙ በሄዱበት ሁኔታ ምርጫ የሚባለው ቧልት ታቅዶ ህዝባችንን ለበለጠ ቀውስና ደም መፋሰስ እየጋበዘ ይገኛል። በተለያዩ የአገሪቱ ክፍሎች የጸጥታ ሁኔታ ባልተረጋጋበት ጽንፈኞች ትናንሽ ንጉሶች ሆነው በመንጋ እየተደራጁ የህዝብን ኑሮ በሚያውቁበት ሁኔታ እንዲሁም በተለያዩ ክፍሎች መካከል በጉልህ የሚታየው ልዩነት በውይይትና በድርድር መፍትሄ ባላገኘበት ሁኔታ የህዝብ ቆጠራ ሳይካሄድና ያውም የክረምቱ ዶፍ በሚበረታበት በነሐሴ ወር አገራዊ ምርጫ እንዲካሄድ ማቀድ አገሪቱን ለርስ በርስ ጦርነት መዳረግ መሆኑ ግልጽ ነው። ዛሬ ዜጎች ከዳር እስከ ዳር አገራቸው ሉዓላዊነትና አንድነት እያሳሰባቸው መጥቷል። ፍርሃት፣ ስጋት፣ ጭንቀት ነግሶባቸዋል። ስልጣን በያዘው ቡድን ሙሉ በሙሉ ተስፋ በመቁረጣቸው የታያቸው ብቸኛው አማራጭ ወደ ፈጣሪ ልመና ማቅረብ ብቻ ሆኗል። መፍትሄው ምን ሊሆን ይችላል የሚለው በሁሉም አእምሮ ውስጥ የሚሰለሰል ጥያቄ ነው። ረጅም ታሪክ ያላት አገራችን ህልውናዋን ጠብቃ እንደ አገር ልትቀጥል የምትችለው ሉዓላዊነቷ ሲከበርና በዲሞክራሲያዊ ስርዓት ላይ የተገነባ የህዝብ አንድነት እውን ሲሆን ብቻ ነው። ለዘመናት በሽክሮች የተሳሰሩና የተጋመዱ ባንድነት በመኖሩ ረጅም ታሪክ ያላቸው ከ80 በላይ የሚሆኑ ብሔረሰቦቿ አንድነታቸውን እንደ ብረት አጠንክረው መኖር የሚችሉት ተብተበው የያዟቸውን የችግሮች ምንጮች ነቅሰው በማውጣት በግልጽ ተወያይተው ተደራድረውና በመፍትሄዎቹ የጋራ ህግና አብሮ የመኖር ስርዓት ለመቅረጽ ሲችሉ ብቻ ነው። ለዚህም ከአምባገነን ስርዓት ወደ ዲሞክራሲያዊ ስርዓት የሚያሸጋግር የሽግግር ሂደት እውን ማድረግ የግድ ነው። ኢህአፓ አገሪቱን ተብትበው ለያዟት ውስብስብ ችግሮች መፍትሄ ይሆናል በሚል የሚያቀርበው የሽግግር ሂደት ሐሳብ እኛ እናሻግራችኋለን በማለት ሲመጻደቅ የቆየው ጠቅላይ ሚኒስትር ተብየውም ሆነ ይህን ተቀብለው ሽግግር እየተደረገ ነው በማለት ቀንና ማታ የሚያደነቁሩን ደጋፊዎቹ ከሚያቀነቀኑት የሽግግር አይነት በጣም የተለየ ነው። ላለፉት 2 አመታት ራሳቸውን ተፎካካሪ ፓርቲ በማለት የሚጠሩት እነዚህ ክፍሎች በተወሰዱት አንዳንድ የጥገና ለውጥ እርምጃዎች ረክተው እስከ ምርጫ ያለውን ጊዜ እንድትክክለኛ የሽግግር ሂደት በመቁጠር ችግሮቹ ሁሉ በሚቀጥለው አገራዊ ምርጫ ይፈታሉ በሚሉ የህልም ሩጫ ውስጥ ሲባዝኑ ቆይተዋል። ከቅርብ ጊዜ ወዲህ አንዳንዶቹ የጠገናው ለውጥ በሀገሪቱ ውስጥ ቀውስንና ችግርን ከመቀፍቀፍ በስተቀር ሰላምንና ጸጥታን ሆነ የተሟላ ዴሞክራሲን እውን ማድረግ የማይችል መሆኑን ሲረዱ
የቀድሞ ዘፈናቸውን ትተው አዲስ ዘፈን መስፈን ጀምረዋል። ይሁን እንጂ ሽግግሩ ተጨናቅፏል። ምርጫው ለበለጠ ቀውስና ደም መፋሰስ ስለሚዳርገን ከዚያ በፊት ውይይት እናድርግ የሚሉ የማይጨበጥ ምኞትና ህልም ከማስተጋባት ውጭ ለዴሞክራሲ ስርዓተ መሰረት ሊጥል የሚችለውን የሽግግር ሂደት እንደ ሐሳብ ለመቀበል ፍላጎት ሲያሳዩ አልታዩም። ዴሞክራሲያዊ የሽግግር ሂደት ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የአምባገነን ስርዓት የመጨቆኛ መሳሪያዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት የሚጥል ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት በተለያዩ አገራዊ ጉዳዮች ላይ የተለያዩ አቋሞች፣ አመለካከቶችና ሐሳቦች የያዙ ኃይሎች በውይይትና በድርድር ብሔራዊ ስምምነትና መግባባት ላይ እንዲደርሱ መድረክ የሚሰጥ፣ ለዴሞክራሲያዊ ስርዓት መሰረት የሆኑት አካሎችና ተቋሞች እንዲጠናከሩ ምቹ ሁኔታ የሚፈጥር፣ በዜጎች ላይ የደረሱ በደሎችን፣ ወንጀሎችን ወዘተ በእርቅና በመግባባት መንፈስ የሚያስተናግድ፣ ሁሉም የህብረተሰብ ክፍል የሚሳተፍበት ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት ጊዜያዊ መንግስት፣ የአንድነት መንግስት፣ የአደራ መንግስት ወዘተ ከሚሉት የተለየ ነው። ብዙውን ጊዜ እነዚህ የአስተዳደር አካላት የሚመሰረቱት በዴሞክራሲያዊ ስርዓት ውስጥ አንድ በህዝብ ምርጫ ወደ ስልጣን የመጣ ፓርቲ ከህዝብ ወይም ከፓርላማ አባላት ድጋፍ ሲያጣና በራሱ ፈቃድ ስልጣን ሲለቅ መንግስታዊ አስተዳደሩ በአገራዊ ምርጫ በሌላ ፓርቲ እስኪተካ ድረስ በጊዜያዊነት የአስተዳደር ተግባሮችን ለማከናወን እንዲቻል ነው። አምባገነን አገዛዝን አስወግዳ ዴሞክራሲያዊ ስርዓትን ለመገንባት ዝግጁ ለሆነች አገር ግን የሽግግር ሂደት ጠቃሚ ብቻ ሳይሆን የግድ አስፈላጊም ነው። በሀገር ውስጥ አምባገነኑ ኃይል የተከላቸው ስር የሰደዱ ምስቅልቅል ሁኔታዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት ለመጣል የሽግግር ሂደት ቢያንስ ከሶስት እስከ አራት ዓመት ጊዜ ይወስዳል። ነገ ለአምባገነንነትና ለቀውስ ምቹ የሆነ የሆይ ሆይታን ተግባር ከመፈጸም ጊዜ ወስዶ መሰረቱ የማይነቃነቅና ለማንኛቸውም አምባገነን ኃይል ጥቃት የማይበገር ጠንካራ ዴሞክራሲያዊ ስርዓት መገንባት በማናቸውም መለኪያ ተመራጭ ይሆናል። ቀደም ብሎ በተሰራጨ የዴሞክራሲ እትም ላይ እንደተገለጸው የሽግግር ሂደት ሁሉንም የህብረተሰብ ክፍሎች፣ የፖለቲካ ፓርቲዎች፣ የሙያ ማህበሮች፣ የብዙሃን ድርጅቶች፣ ታዋቂና አገር ወዳድ ግለሰቦች፣ ከየአካባቢው የተወከሉ ዜጎችን ወዘተ የሚያሳትፍ የውይይት የድርድርና የስምምነት መድረክ ነው። የሽግግር ሂደት ዓላማውም ሆነ ተግባሩ የሽግግር መንግስት ማቋቋም ብቻ አይደለም። በርግጥ በሽግግሩ ወቅት አገሪቱ እንደ አገር መቀጠል ስላለባትና መንግስታዊ የአስተዳደር ተግባሮች መከናወን ስላለባቸው የአስተዳደር አካል ያስፈልጋታል። ይህን ኃላፊነት በስምምነት በአገር ወዳድነታቸውና በሙያቸው ብቃት ላላቸው ሰዎች መስጠት ይቻላል። የሽግግር ሂደቱ ዋና ዓላማና ተግባር ግን በውይይት፣ በንግግር፣ በድርድርና በስምምነት ለአገሪቱ ዋና ዋናና መሰረታዊ ችግሮች ዘላቂ የሆኑ አስተዳደራዊ፣ መዋቅራዊና ህጋዊ መፍትሄ መስጠት ነው። ለዚህም ሁሉም የህብረተሰብ ክፍል የሚወከሉበትና የሚሳተፉበት የሽግግር ጉባኤ ወይም ሸንጎ መመስረት ቀዳሚ ተግባር ነው። ይህ የሽግግር ጉባኤ ወይም ሸንጎ በስምምነት በሚደረስበት የጊዜ ሰሌዳ የሚያከናውናቸው ተግባሮች በርካታ ቢሆኑም ህገ መንግስቱን በአዲስ መልክ መመርመርና ማሻሻል፣ መንግስታዊ ተቋሞች ለህዝብና ለአገር ተጠሪ የሚሆኑበትን መንገድ ማመቻቸት፣ በህብረተሰብ ውስጥ ሰላምና እርቅ እንዲሰፍ እንቅስቃሴ ማድረግና በህዝብ የተመረጠ ፓርቲ ወደ ስልጣን የሚወጣበትን መንገድ መቀየስ ዋና ዋናዎቹ ናቸው። በዴሞክራሲያዊ ስርዓት ውስጥ በፈቃደኝነት ባንድ ላይ ለመኖር ለወሰነ ህብረተሰብ ህገ መንግስት የቃል ኪዳን ሰነድ እንደመሆኑ መጠን ባንድ አገር ውስጥ የሚገኙ ዜጎች በይዘቱ ላይ በአጠቃላይ ስምምነት ወይም ብሔራዊ መግባባት ሊኖራቸው ይገባል። አገራችን የተለያዩ ቋንቋዎች፣ ባህል፣ ሃይማኖት ወዘተ ያሏቸው ብሔርና ብሔረሰቦች ባንድነት የኖሩባትና የሚኖሩባት አገር ነች። አገራዊ ደረጃ የሚቀረጸው ህገ መንግስት ባንድ በኩል የነዚህን የተለያዩ የህዝብ ወገኖች ፍላጎትና ጥቅም የሚያስተናግድ መሆን ሲገባው፣ በሌላ በኩል ማንኛውም ዜጋ በየትኛውም የአገሪቱ ክፍል በነጻነት የመንቀሳቀስ፣ የመኖር ሀብት የማፍራት ሆነ ያሻውን የመምረጥ መብቱ የማይገረሰስ መሆኑ ህገ መንግስቱ ሊያረጋግጥለት ይገባል። በአሁኑ ወቅት በተግባር ላይ የዋለው ህገ መንግስት የወያኔ ቡድን ወደ ስልጣን ሲመጣ በወያኔና በግብረ አበሮቹ ትብብር የረቀቀ፣ በህዝብ ዘንድ ነጻ ውይይት ሳይካሄድበት በተጽዕኖ የጸደቀ፣ ለ28 ዓመታት የወያኔ አምባገነን አገዛዝ መሳሪያ ሆኖ ያገለገለ መሆኑ ግልጽ ነው። በህገ መንግስቱ በሰፈሩት የተለያዩ ጉዳዮች በአንቀጽ 39 ውስጥ በሰፈረው የብሔር ብሔረሰቦች የመገንጠል መብት ጉዳይ በመንግስት አወቃቀር፣ በምርጫ ስርዓት፣ በምርጫ ቦርድ አስተያየም፣ በሰንደቅ ዓላማ፣ በብሔራዊ ቋንቋ፣ በዋና ከተማ፣ ሌሎች የቻርተር ከተሞች የማንነት መብት እንዲሁም በሌሎች ዋና ዋና ጉዳዮች ላይ የተለያዩ የህብረተሰብ ክፍሎች የተለያዩና ተጻራሪ የሆኑ አመለካከቶችና አቋሞች በመያዛቸው እነዚህ በውይይትና በድርድር እንዲሁም በውሳኔ ህዝብ አስተርቆ ብሔራዊ መግባባት ላይ መድረስ የግድ አስፈላጊ ይሆናል። ይህ በሽግግሩ ወቅት መከናወን ካለባቸው የተለያዩ ጉዳዮች አንዱና ቀዳሚው ነው። ብዙሃኑ መብቱንና ጥቅሙን የሚያስጠብቅበትና ወሳኝነቱን የሚያረጋግጥበት ዴሞክራሲያዊ ስርዓት በሀገሪቱ ውስጥ ያሉ መንግስታዊ ተቋሞች አካሎች ነፃና ገለልተኛ ሳይሆኑ ተግባራዊ ሊሆን የሚችልበት እድል የመነመነ ነው። የሀገሪቱ ወታደራዊና የጸጥታ ተቋሞች፣ የፍርዱ ተቋም፣ የአስተዳደር ተቋሞችና አካሎች ፍጹም ገለልተኛና ከማንኛውም ፓርቲ ሆነ የቡድን ተጽዕኖ ቁጥጥር ነጻ መሆን አለባቸው። የአገርና የህዝብን ነጻነት ለመጠበቅ፣ የህግ የበላይነትን ለማስከበርና የአገሪቱን ሁለንተናዊ የአስተዳደር ክንዋኔዎች ለመፈጸም ከመላው ህዝብ ኃይልና ስልጣን የተሰጣቸው ተቋሞችና አካሎች ነጻና ገለልተኛ ካልሆኑ የግለሰብም ሆነ የቡድን አምባገነን ገዢዎች መጠቀሚያ ሆነው ህዝብን ሊበድሉና ሊጨቁኑ እንደሚችሉ የአገራችንም ሆነ የሌሎች በርካታ አገሮች ተመክሮች በግልጽ የሚመሰክሩ ናቸው። በአሁኑ ወቅት በአገሪቱ የሚገኙት መንግስታዊ መዋቅሮች ነጻና ገለልተኛ እንዲሁም ተጠሪነታቸው ለአገርና ለህዝብ ብቻ እንዲሆን የማስቻልና እንዲሁም ተጠሪነታቸውን በዘላቂነት የህዝብ ለማድረግ የሚያስፈልገውን የቁጥጥር ስልትና ዘዴ የመትለም ተግባር በሽግግር ሂደት በሚቋቋመው የሽግግር ጉባኤ ወይም የሽግግር ሸንጎ ይከናወናል። በ27 ዓመታት የወያኔ የስልጣን ዘመን እንዲሁም ላለፉት 2 ዓመታት በተካሄዱ ጥገናዊ ለውጦች በወገኖች ላይ በርካታ በደሎች ደርሰዋል፣ ወንጀሎች ተፈጽመዋል። ወንጀለኞች ጥፋታቸውን አምነው ለቅጣት ዝግጁ የሚሆኑበትና ይቅርታ የሚጠይቁበት፣ ተበዳዮችም ይቅርታ የሚሰጡበት እንዲሁም ጥፋታቸው ከባድ የሆነ ለፍርድ የሚቀርቡበት የሰላምና የይቅርታ የእርቅ እንቅስቃሴ የሚካሄደው በሽግግር ሂደት ነው። የሽግግሩ ምክር ቤት ይህ ተግባር የሚያከናውነው የሰላምና እርቅ ኮሚሽን በማቋቋም ነው። የኮሚሽኑም ተግባርና ተልእኮም የበቀል እርምጃ ለመውሰድ ሳይሆን እንቅስቃሴው ለተከታታይ ትውልዶች ትምህርት ሆኖ ወንጀሉ እንዳይደገም ለማድረግ ነው። እዚህ ላይ መዘርዘሩ አስፈላጊ ባይሆንም በሽግግሩ ሂደት የሚከናወኑ ሌሎች በርካታ ጉዳዮች ይኖራሉ። በአሁኑ ወቅት በአገራችን ጎላ ብለው የሚታዩ ችግሮችን ለማስወገድም ሆነ በዘላቂነት ዴሞክራሲያዊ ስርዓትን ለመትከል የሽግግር ሂደትን እውን ከማድረግ ሌላ የተሻለ አማራጭ የለም። በእርግጥ ጽንፈኛ ብሔረተኛነት በነገሰበት የኛ የሁላችንም ከሚለው ይልቅ የኔ የቡድኔ ወዘተ የሚለው ስሜት በበረታበት፣ ልዩነትና ጥላቻ መድረኩን በያዙበት፣ መደማመጥ በጠፋበት ሁኔታ የሽግግር ሂደትን ተግባራዊ ለማድረግ ፈተና መሆኑ ግልጽ ነው። የሽግግር ሂደት የተጨባጭን ሁኔታ ምንነት መገንዘብን፣ ልበሰፊ መሆንን፣ አርቆ አሳቢነትን ይጠይቃል። በዛሬዋ ኢትዮጵያ ማንም ግለሰብ ሆነ ቡድን፣ ብሔር ሆነ ብሔረሰብ የሌላውን መብት ጥቅምና ፍላጎት ረግጦ ሊሄድ የማይችል መሆኑን መረዳት ይኖርበታል። በተግባር ለማዋል ቢጥር እንኳ ተከታታይና ማለቂያ የሌለው የእርስ በርስ ፍጅት ሊያስከትል እንደሚችል መገንዘብ የግድ ነው። ስለሆነም በአርቆ አሳቢነትና በልበሰፊነት ችግሮች በውይይት በድርድርና በመግባባት ሊፈቱ የሚችሉበት የሽግግር ሂደት እውን እናድርግ በማለት ለሁሉም የህዝብ ወገኖች ጥሪያችንን
እናስተላልፋለን። ሁላችንም በህብረት ባንድነት በእኩልነት ለምንኖርባት ኢትዮጵያ የጋራ ድርሻችንን እንወጣ። ኢትዮጵያ ነበረች አለች ትኖራለች።
ከሞለ ፋሽስቶ ያጎየ ፕሬስ ዛሬም ለቆጠሩ እንበረከከ የነጻነት ዋጋ ድንበሩ ከዚያ ነው በዘመን አመር
ከሞለ ፋሽስቶ ያጎየ ፕሬስ ዛሬም ለቆጠሩ እንበረከከ የነጻነት ዋጋ ድንበሩ ከዚያ ነው በዘመን አስመረ ግንባር ከናሳየው ሉዓላዊነት በክብር ያስከው ያገልግልመላ ይሃጣውነት ነው የህዝብ ተስፋ ነው ግንባር ከናሳየው ከለነት የሞላው ሁሉንም ያቀፈ አላማው በተናስ በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለመው መብራት የእውነት ብርሃን ፋና እነጥናት ፍቅር ኢትዮጵያዊነት ነው እናጨንፋለን ግንባር ከናሳየው
ሰሪ ለፖንያ ደሸ በሃሰት መስካሪ